ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 13 ቀን 2015 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ መስከረም 13 ቀን 1025 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የአፋር ህዝብ የምግብ እጥረት 75% መድረሱ ተገለጸ። 75% ያሉ የአፋር ህዝብን የምግብ እጥረት እንዳለበት ተረጋግጧል። በተለይ ዳግም ባገረሸው ያገዛዙና የወያኔ ያሻጥር ጦርነት ሰለባ የሆኑ ከ120,000 በላይ ዜጎች ተፈናቅለው በአራት መጠለያ ጣቢያዎች ውስጥ እንደሚገኙ ለማወቅ ተችሏል። ድርቅ፣ ጦርነትና ጎርፍ ተጨምሮ 75% ያሉ የአፋር ህዝብ ለምግብ እጥረት መጋለጡን ነው የተነገረው። ባለፉት 2 አመታት ባገዛዙ የተረኛዎች አስተሳሰብ በአካባቢው በሰመናዊ ዞን እንዲሁም በዞን 4 ውስጥ መሰረታዊ አገልግሎቶች ሙሉ በሙሉ ተቋርጠዋል። የጦርነቱ መባባስ ችግሩም እንዳወሳሰበም ተገልጿል። የገበያ አለመረጋጋት የኑሮ ውድነትን ጨምሮ በዋናነት ድርቅ፣ ቀጥሎ ጦርነት እንዲሁም ጎርፍ ከ2 ሚሊዮን የአፋር ህዝብ 1.4 ሚሊዮን የሚሆነው የምግብ ችግር ያለበት መሆኑን የተናገሩት የአካባቢው ነዋሪዎች በጦርነት ምክንያት በተደጋጋሚ ተፈናቅለው መጠለያ ጣቢያዎች ውስጥ የሚገኙት ሰዎች ቁጥር ማሻቀቡ ታውቋል። አክለውም ወደ 120,000 በላይ አካባቢ ህዝብ እስካሁን ተፈናቅሎ ይገኛል። እነዚህ ሰዎች ለሶስተኛ ጊዜ የተፈናቀሉ መሆናቸውን የገለጹት ነዋሪዎቹ አሁንም ከፍተኛ ችግር ውስጥ ብንሆንም አገዛዙ እኛን የሚሰማበት ጊዜ ጆሮ የለውም ሲሉ ወቅሰዋል። በምስራቅ ወለጋ ዞን በጊዳ አያና ወረዳ በጌንዶ ቀበሌ በዛሬ ዕለት ከኪረሙ ወረዳ ከቆቆፌ የኦነግ ለሽብር የተጫነ ቡድን መሻገሩ ተገለጸ። በምስራቅ ወለጋ ዞን በጊዳ አያና ወረዳ በጌንዶ ቀበሌ በዛሬ ዕለት ከኪረሙ ወረዳ ከቆቆፌ የኦነግ ካምፕና በጊዳ ወረዳ ከሚገኙ የሽብር ኃይል የተጫነ ወደ ጌዲዮ መገንጠያ አካባቢ በማራገፍ ግድያ ለመፈጸም መዘጋጀት ተገልጿል። በሌላ በኩል ደግሞ በሊሙ ወረዳ ባህሮ ገሊላ ወረዳ እና በቤሻንጉል ጉምዝ አካባቢ በካማሽ ዞን በያሶ ወረዳ በሚገኙ አካባቢዎች ለረጅም አመታት ተቆጣጥሮ ታጣቂዎችን ሲያሰለጥኑበት ከነበረው በፊቲበቆ ቀበሌ በአርቆቢ ቀበሌ በዋጃ በወራቤና በኦፌታ በኩል የተወሰነ ኃይሎች አስጠግቶ አንገርጉትንና የአንዶዴ ቀበሌዎችን ለመውረር አሰፍስፎ የኃይል ሚዛኑን ለመበተን እየሞከረ ነው ተብሏል። ስለሆነም ከትላንት ጀምሮ በጥምር ከሚንቀሳቀሱት የቤኒን የወያኔና የኦነግ ጥምር ጦር ባቅጣጫው ለመውረር ተዘጋጅቶ በትላንትናው ዕለት በመንደር 9 በኩል ለተወሰነ ሰዓት የተኩስ ልውውጥ ተደርጓል። በዛሬው ዕለት በጌዲዮ በደቾ ተራራ በሌሎች አካባቢዎች የጀመራቸውን ወረራ ባጭሩ ለመቋጨት የአካባቢው ማህበረሰብ በነቂስ ወጥቶ ሊከላከል ይገባል ሲሉ አሳስበዋል። በወለጋ ጃርድ ጃርቴ ወረዳ ዳርዳጋ ከተማ ከትላንት ጀምሮ የሆነ ግንጹ አንጭፍጨፋ ዛሬም ተጠናክሮ ቀጥሏል። በአካባቢ የሚኖሩ ንጹሐን ሕይወታቸው እንዲታደግላቸው ይመለከተዋል ብለው ላሰቡት አካል የተደረገው ጥሪ እስካሁን ምላሽ አላገኘም። የሞት ቁጥሩ እያሻቀበ ነው። ብዙ ቁስለኛ ምንም ሕክምና አላገኙም። ኦነግ በስፋት ስለዘመተ መቆጣጠር አልተቻለም። ይህ ሁሉ ግፍ በፀሐይ በጉባኤ ሲፈጸም አንድም ያገዛዙ አካል እንዳልደረሰላቸው ነዋሪዎቹ በምሬት ገልጸዋል። ህዝብ ነቅቶ ታሪካዊ ጥላቶቹን በመታገል ኢትዮጵያን ሊታደግ ይገባል ሲሉ የፖለቲካ አንቂዎች አሳሰቡ። ከ20 ሺህ በላይ የህዝባዊ ኃይል አንቂዎችና ጋዜጠኞችን አልፎ አብዛኛው የት እንዳለ በማይታወቅበት ሰዓት በኢትዮጵያ ትግል ላይ ታላቅ ተግባር የሚፈጽሙ ኃይሎችን በማሰር የህዝብን ትግል ለማዳከም በማሰብ አገዛዙ የቁልቁለት ጉዞውን አጠናክሮ ቀጥሏል። አሁንም የብሔር እንጂ የስርዓት ለውጥ አለመኖሩን የተረዳው ህዝባዊ ኃይሉ ታላቅ ትግል በሚያደርግበት ሰዓት እብሪተኛው አገዛዝና ተላላኪ ካድሬዎቹ ከዚህ በፊት ንጹሃንን በማሰር የወያኔ ተላላኪነቱን እንዳሳየው ታሪክ ራሱን ደግሟል ብለዋል። ዛሬ ላይ እንደ ሐምሌ 5 ወያኔን ከስሩ የመንቀል ህዝባዊ ማዕበል እንደተጀመረ አሁን አዲሱን ትግል አቀጣጥለን የሚፈለገውን ለውጥ ለማምጣት ቆርጠን ተነስተናል ሲሉም አክለዋል። የታፈኑ ንጹሃንን ፍቱልን ብለን የምንጮህበት ብቻ ሳይሆን እሱን ያሰሩትን የምናስርበት ትግላችንን የምንጀምርበት ምዕራፍ እነሆ ተከፍቷል። በመሆኑም ህዝባዊ ማዕበሉን ሁሉም ኢትዮጵያዊ እንዲቀላቀል ጥሪ ተላልፏል። በደብረ ማርቆስ በመጪው ቅዳሜ በተለያየው መንገድ ህዝባዊ ተቃውሞ እንደሚደረግ ተነገረ። ደብረ ማርቆስ በዕለተ ቅዳሜ ሁሉም በከተማው የሚገኙ ማንኛውም ተሽከርካሪ ልክ ከቀኑ 11 ሰዓት ጀምሮ ለ5 ደቂቃ ያክል ብቻ ሁሉም የመኪናና የባጃጅ አሽከርካሪዎች ክላክስ በማሰማት ለፋኖዎቹ አጋርነት እንድናሳይ ያገዛዙን ክህደት ደግሞ እንድናዋግዝ ሲሉ ጥሪ አቅርበዋል። ሁሉም በከተማው የሚገኙ ማንኛውም እግረኛ ልክ 11 ሰዓት ላይ ለ5 ደቂቃ ብቻ ባለበት በመቆም እጃችንን ወደ ላይ አንስተን በማጣመር ያገዛዙን ተቃውሞ በተግባር እንድናሳይ ሲሉ አስተባባሪዎቹ በጥብቅ ጥሪ አቅርበዋል። የወልዲያ የአማራ ወጣቶች ማህበር መግለጫ ሰጠ። የአማራ ህዝብ በዚህ ስርዓት የደረሰበትን ግፍና መከራ በየትኛውም ሰዓት አስተናግዶ አያውቅም። ታዲያ የግፍና ዘሩን የማጥፋት እቅድ አንድ አካል የሆነው የነቁ ታጋይና አታጋዮችን አንድ ቦታ ከተቻለ መግደል፣ ካልተቻለ ደግሞ ገለል አጠናክሮ ቀጥሏል። ይህ ትግበራ በህግ ማስከበር ዘመቻ ስም ለመተግበር ተሞክሮ ሳይሳካ ብቻ ሳይሆን የቀረው የነቁ አማራ ተወላጆችን እንደ ብረት ያጠነከረ ከመሆኑም በላይ በሁሉም ትግሉን ከፍ የሚያደርጉ ተግባራት ላይ ጠንካራ ስራዎች በመስራት ላይ እንገኛለን ብለዋል። ታዲያ ይህ እየተቀጣጠለ ያለው የአማራ ትግል ለማዳፈን ተረኛው ጸረ ህዝብ አገዛዝ ከትላንት በስቲያ በቅጥረኞቹ በኩል የአማራ ችግርና የገጠመው የህልውና ፈተና ከፈጠራቸው ጠንካራ የትግል መሪዎችን በቁጥጥር ስር መዋሉ እጅግ ያሳዝናል። አገዛዙን ታግለን በመጣል ኢትዮጵያን ማብሰር የሚጠበቅብን ትክክለኛው ሰዓት ላይ እንገኛለን ሲሉም አሳስበዋል። ስለሆነም ድርጅቱ አማራ እንደ ማህበረሰብ የናቀና ያዋረደ በመሆኑ አማራ በባህሪው መናቅን የማይወድ በመሆኑ ሁሉም አማራ በያለበት ታሳሪዎችን ለማዳን ብቻ ሳይሆን ይህን ያገዛዙን ስርዓት አሽቀንጥሮ ለመጣል አገሩን የሚመጥን ስርዓት እንዲፈጠር ጥሪ እናስተላልፋለን ብለዋል። የህዝቡን አንድነት በመጠበቅ የተከፈተብንን ጦርነት በጋራ መመከት እንደሚገባቸው ገልጸው የወሎ ፋኖች፣ የወሎ ወጣቶች ማህበር ይህንን ጠንከር ያለ የአቋም መግለጫ ሲሰጥ ሁሉም ኢትዮጵያዊ ንጹህ ኢትዮጵያዊ በዚህ የትግል ትልም ላይ ተሰልፎ አገዛዙን ከነ ግብረ አበሮቹ ከስሩ ነቅሎ የምንጥልበት ጊዜው አሁን ነው ብለዋል። ለሰዓቱ የነበረው ዜና ይህን ይመስል ነበረ። ከቀሪ የፍኖተ ዝግጅቶቻችን ጋር መልካም ቆይታ። ያደጉበት አገሩ በጡ የጓደኛ የጎረቤቱ የእናት አባት የዘመድ ፍቅር አይረሳም ናፍቆት ትዝታው እስከ መቃብር እስከ መቃብር ልጆች ይጫወቱ ውሃ እየተራጩ በለመለመ መሬት
ሀቅ ለጦች ዲፈርሃጅ በተዋበው ጫካ አፋብሳፋቱ ህይወት ያድስ ነበር የደስታብ
ድብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
የፍኖተ ሬዲዮ አዘጋጆችና አድማጮች እንኳን ለአዲሱ ዓመት ለ2015 ዓመተ ምህረት አደረሳችሁ። ወያኔ እባብ ነው፣ ኦነግም እባብ ነው። ከሁለቱ የሚወለድ እባብ እንጂ እርግብ አይሆንም። ከኦነግ ይልቅ በወያኔ የተገራው አብይ እንዴት አድርጎ ወኔ ያለው ኢትዮጵያዊ እንደሚሆን ለመረዳት አስቸጋሪ ነው። ወያኔ ሺህ አባላት ቢኖሩትም አንድ መለስ ያርበተብታቸው ነበር። ብልጽግና የአባልነት መዋጮ የሚከፍሉ በርካታ አባላት ቢያሰልፍም አንድ አብይ ብቻውን ፈላጭ ቆራጭ ነው። የንቀት ንቀታቸውና የአምባገነንነት ርዝመታቸው የአዳራሽ ጣሪያ ቀዶ ከፍ ይላል። በሁለቱ እብሪተኞች ላይ የደርጉን መንግሥቱና ዘውደኛውን ኃይለ ሥላሴ ጨምረን የሞቱት የነበራቸው ኃይልና ያሁኑንም ሁሉንም አውቃለሁ ባይ መልቲ ገዥ የሆነውን አብይንም ተፈሪነት ስንመለከት ኢትዮጵያ እንዴት ብትረገም ይሆን እነዚህን ሁሉ አምባገነን መሪዎችን መሸከም የቻለችው ያስብላል። የሞቱትን ተፈጥሮ ገላግሎናል። ያስቸገረን ያወከንና የከፋፈለን ይህ የዘመኑ ሙሴ ነኝ ባዩ አብይን የኢትዮጵያ ጠላት መሆኑን ካልተረዳን የሰቆቃውን ዘመን ማስረዘማችን ይሆናል። የአብይ ደጋፊዎች አእምሯቸው ትንሽ ቢሆንም ቁጥራቸው ግን ትንሽ አይደለም። በዚያች ትንሽ አእምሯቸው አብይን ለማንገስ ያልተሰለፉበት መስክ የለም። በየመስሪያ ቤቶቹ ጉብ ብለዋል። በየጦር መስኩም ለመገኘት ባይደፍሩም ግን በውክልና አለን ይሉናል። ሶሻል ሚዲያውንማ ሙሉ በሙሉ ተቆጣጥረውታል። ሚዲያውን የያዙት ባለተናንሽ አእምሮ የአብይ ደጋፊዎች በሁለቱም ወገን የሚቀጥፈውን የሰው ሕይወት የሚያስተናግደውን የብልጽግናና የወያኔን ጦርነት እንዳሻቸው ይዘግባሉ። አንዱ ሚዲያ ጻድቃንን ሲገድል፣ ሌላው ሚዲያ ደግሞ ሕይወት ዘርቶለት ይዘግበዋል። አሁንማ በብልጽግናና በወያኔ መካከል ያለው ጦርነት የኢትዮጵያና የትግራይ ሕዝብ ጦርነት ነው ብለው አሳምነውናል። ወያኔዎቹ ሲፈጠሩ አማራውን ለማጥፋት ወስነው ትግላቸውን ጸረ ኢትዮጵያ እንደሆነ ሳይደረደሩ ተናግረዋል፣ ጽፈውታልም። ላለፉት 50 ዓመታት ከነማስረጃው የተናገሩትን ጸረ አማራ ሴራቸውን ዛሬ ከአማራው ጋር አንዳችም ጸብ የለንም ሲሉ ነግረውን ስቀንባቸዋል። ጭፍኖቹ አብይ ደጋፊዎች በመብዛታቸው አብይን ለማስደሰት የማንሰማው ውሸት የለም። ስንት ሕይወት የተከፈለበትን ሁለት ጦርነቶች ያሽመደመደውን አብይ ኢትዮጵያዊ መሪ አድርጎ ማዳነቅ ትንሽነት ካልሆነ ምን ሊባል ይችላል? ወያኔን ድባቅ የሚመታ ጠንካራ የኢትዮጵያ ክንድ እያለ እንዴት ከማይረባና ድኩማን ከሆነ ወያኔ ጋር መደራደር ይመረጣል? በጦር በጎራዴ ዘመናውን የጣሊያን ጦር በምድረ አድዋ ላይ ድል ያደረገው ጀግና ሕዝባችን እንዴት በድኩማን ወያኔ ሊፈተን ቻለ? ጥርጣሬዎችና ጥያቄዎች ሁሉ እየተሽከረከሩ ያሉት በአብይና በሚመራው ርባነ ቢስ ብልጽግና ዙሪያ ነው። ወዳጆቹ እሱ ምን ያድርግ ያስቸገረን የአሜሪካ መንግስት ነው የሚሉንን ጅላጅል ጅላንፎችን ከፈላስፋው አብይ የተበደርኩት ነው የሆኑትን የብልጽግና ደጋፊዎች ምን መላሽ መስጠት ይቻላል? አሜሪካን እኮ የኢትዮጵያ ወዳጅ ሆናም አታውቅም። ያ የዚያ ትውልድ ኢምፔሪያሊዝምን ሲቃወም ግንባር ቀደም ያደረጋት አሜሪካን ነበር። የአብይን ደካማነት በአሜሪካ ማሳበቡን እንቶ አብይን ለስልጣን ያበቃው እንዲሁም የኖቤል ሽልማት እንዲያገኝ የረዳው አሜሪካ እንደሆነ ረሳችሁት? ያኔማ እምዬ አሜሪካ ስትሉ ነበራችሁ። የኢትዮጵያ ጠላቶች ብዙ ናቸው። ወያኔ፣ ብልጽግና፣ አብይ ማለቱ ይቀላል። ኢትዮጵያን የማይወዱ የውጭ መንግስታት በሙሉ ጠላቶቻችን ናቸው። መቼም ከነዚህ የውጭ መንግስታት ጋር ጦርነት መግጠም አይጠበቅብንም፣ ማሰብም የለብንም። ብንሞክረውም ውጤቱ አያምርም። እነሱን ሳንዋጋቸው የምናሸንፋቸው ሁለቱን ጥንድ ጠላቶቻችንን ማለትም ወያኔንና ብልጽግናን መዋጋት እና ማንበርከክ ስንችል ብቻ ነው። በወያኔና በብልጽግና መካከል ያለው ጦርነት አሸናፊነቱ ሳይለይ በድርድር ይዋጣል። ያ ሁሉ ህይወት ያ ሁሉ ንብረት ከንቱ ይሆናል ማለት ነው። ከመንግስቱ ኃይለ ማርያምና ከሂትለር እጅ ገላቅ አምባገነን ማለትም ወይ ደብረ ጽዮን አለያ አብይ ልንሸከም ነው አያድርገው። ጣላቶቻችን ግልጽ ናቸው። ወያኔ ብልጽግናና የውጭ ጣላቶቻችን በማለት ማጠቃለል ይቻላል። ብዙ ሰው እንዴት ብልጽግና ወይም አብይ የኢትዮጵያ ጣላት ይሆናሉ ብሎ ሊጠይቅ ይችላል። ጠይቆ መረዳቱ ደግሞ ብልህነት ነው። በወለጋ እየታረደ ያለውን ኢትዮጵያውያን አማራውን ያስተውሉ። የመንግስት ያለህ ይያሉ ነው የሚያልቁት። መንግስት አብይ ብልጽግና ነው። ይመሪ ከኢትዮጵያ ውጭ የሚኖር ይመስል እልቂቱን አላየሁም አልሰማሁም ይለናል። ህዝብ ይያለቀ የክልሉ መንግስት እርዳታ አልጠየቀንም የሚልም አስቀያሚ መልስ ይሰጣል። ወያኔ በየቦታው ህዝቡን ሲያዋርድ አልሰማሁም የክልሉ መንግስት እርዱኛ አላለም እያለ አሽፎብናል። መንግስት የህዝብን ሰላም መጠበቅ እንዳለበት ይህ ጨቅላ መሪ ገና ያነበበው አይመስለኝም። እናንት መንግስትን ተውት ወያኔን ብቻ ንዋጋ የምትሉ ምስኪሎች ወደ ህሊናችሁ ተመለሱና ሁለቱንም በጠላትነት ፈርጃችሁ ለመዋጋት ተዘጋጁ። ትግሉ ከተፈታንታራችሁ ደግሞ አፍቃሪ አብይ በመሆን ህዝቡን አታደናግሩት። አርፋችሁ ተቀመጡ ወይ ያልገባችሁ ነገር ካለ ጠይቁና መልስ ስለማግኘት ሞከሩ ሲሉ አሸናፊ ሙልጌታ ከካዛንቺስ አዲስ አበባ ደብዳቤያቸውን አጠናቀዋል።
ሰላም ለማይስተልን የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮቻችን እንደምን ሰንብታችኋል? በመጀመሪያ በዚህ አፋኝ ፈላጅ ቆራጭ ያገዛዙ ዘመን ስለ ኢትዮጵያ አገራችን የህልውና ጉዳይ በነጻነት እንድንወያይ ነገሮችን ሁሉ ያመቻቸልን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ክብር ይስጥልን። ሳይሰለቹ አገራቸውን አስቀድመው የረጅም ዘመን የኢህአፓ ታጋዮችንም አባላቶቻቸውንም ሁሉ አምላክ ረጅም እድሜ ይስጥልን እያልኩኝ ወደ ዕለቱ መልእክት እገባለሁ። እንደምን ሰነበትክ ሲባል ያገሬ ሰው አለን ይህም ኑሮ ከሆነ የሚመረው እየመራ መሪው ተመሪውን ገደል ያገባ ከፈረሱ ጋሪው ቀድሞ አለን እንዲሁ ይላል። በሰቀቀን አገዛዙ የወለደውን ክፉ ቀን እየዋጣ እየዋረደ ያን የበዛ ዘመን ኦሮሞ ውሃ ወዳለበት አካባቢ ሁሉ በመሄድ በወረራ በርካታ ኢትዮጵያ ብሔሮችን ማጥፋቱን ታሪክ ነግረናል። በተለይም ስልጣን ከአንደኛ የገዳ ማህበር መሪ በእነርሱ አጠራር ሉባ ወደ ሌላኛው ሲሸጋገር አዳዲስ ወረራዎችን መፈጸም ግድ ነው። ካልወረረ ሰዎችን ካልገደለ ሉባ መሆን አይችልም ነበር ይላሉ የታሪክ አዋቂዎች። ወሬሉ የወራሪው ኦዴድ ሪዮት ዓለም ይሆናል ያለውን የመደመር ሐሳቤ ከገዳ እንደቀደው ሲናገር የዘመኑ ሉባ መሆኑን እየነገረን ነው። ኦሮሞኛ ከሌሎች ቋንቋዎች ተለይቶ በአዲስ አበባ መዘመሩ አፓርታይዳዊነት ቢሆንም አይኑን በጨው ታጥቦ መልካምነቱን በሕግ መወሰኛ ምክር ቤት ውስጥ ሊነግረን የሞከረውም አምሮ የዚህ የገዳ ሐሳቤ የተቆለፈ ስለሆነ ነው። መከላከያን ገድሏል በማለት በአማራ ላይ ብሔራዊ ጅምላ ጭፍጨፋ እንዲፈጸምበት በመከር ቤት ውስጥ ያደረገው ጥሪም ከዚሁ የሚመነጭ ነው። ህዝብ ከተነሳ ያሸንፋል። ጥቃቱ ድመቶች እየፈነጨሩ አይኑን ሲያጠፉት ሰውነቱን ሲያቆስሉት እንደ አንበሳ በንቃት መንጎ ማለል አይደለም። በገዛ ማህበር መመሪያ መሰረት ገበሮና ሞጋሳ በሚሉት መውራሪያ ስልቶቻቸው የበረካቶችን ባህል ቋንቋ ሃይማኖት ብሎም ጥቅምና ማንነት አጥፍተዋል። ዛሬም በኦሮሞ አካባቢ ውስጥ የሚኖሩ ጉራጆች የቀበሌ መተዋወቂያቸው ላይ ብሔራቸውን ጉራጌ ብለው ማጻፍ አይችሉም። ጉራጌኛ እየተናገሩ ኦሮሞ ተብሎ ይጻፍባቸዋል። ይህ ዘመናዊ ቅኝ ግዛት ነው። በኦሮሞዎች ዘንድ በኦሮሞ ተወላጁ የነጋሶ ጊዳዳ ጥናት መሰረት በሰየ ወለጋ አካባቢ ብቻ ሞጋሳ ከአስር በላይ ነበር የኢትዮጵያ ነገሮችን አጥፍቷል። ከነዚህም ውስጥ ካንቺ፣ ኮንቺ፣ ሙጭቆ፣ ጋንቃ፣ ወራጎ፣ ዳምታ፣ ካዛ፣ አጋዲ፣ ገበቶ፣ መጀንግ፣ ክወራ፣ ክዋማና ጉሳሴ ተጠቅሰዋል። በሌሎች ጥናቶች መሰረት ደግሞ 28 ነባር ብሔሮች በኦሮሞ ወረራ ጠፍተዋል። ከ28ቱ መካከል ጋፋት፣ ማያ፣ አንፊሎና፣ ወርጀህ ይገኙበታል። እነኚህ ነገዶች ከነቋንቋቸውና ሌሎች ማንነታቸው ቁጥራቸው ቀስ በቀስ እንዲቀንስና ፈጽሞ እንዲጠፋ የተደረጉት የገዳ ማህበር በዋጣው ወረራ እንደሆነ ዶክተር ሀብታሙ ተገኘ በረራ አካዳሚት አዲስ አበባ በተሰኘው መጽሐፉ አብራርቷል። በተለየ ማያ ብሔር በዛሬው ናዝሬት ደብረ ዘይት ሽምብራኮሬ ወይም ሞጆ አካባቢ በስፋት ይኖር የነበረና በጦርነት ብቃቱ የተመሰከረለት ነበር። በ16ኛው መቶ ክፍለ ዘመን በተደረገው ወረራ ክፉኛ የተዳከሙት የሽናሻ፣ የዘይ፣ ያርጎባና የማኦ ማህበረሰቦችም በመጥፋት ላይ ይገኛሉ። የሞት አፋፍ ላይ ናቸው ማለትም ይቻላል። በዚህ ወቅት በተለይም ከአራት ዓመት በፊት ጀምሮ ኦሮሞ ያልሆኑትን ሁሉ በመግደል ንብረታቸውን በመዝረፍና በማቃጠል እየተፈጸመ ያለው እንቅስቃሴ ተቋርጦ የነበረውን የወረራ ዘመቻ ያስቀጠለ ድርጊት ነው። በአዲስ አበባ ተቋርጦ የነበረው የኢሬቻ በዓል ከ150 ዓመታት በኋላ ዳግም መከበር ጀመረ። እንደተባለው ሁሉ ተቋርጦ የነበረው የገዳ የመስፋፋት ዘመቻ ተጀመረ ተብሎ ስላልተነገረ እንጂ ወረራውና ጭፍጨፋው በተለይም በበርካታ ንጹሃን ብሔሮች ላይ መፈጸም ከጀመረ ውሎ አድሯል። ይህ ሁሉ ስር የሰደደ የኔ ብቻ የሚል አስተሳሰብ ለ27 ዓመታት ወያኔ ስትጠቀምበት የነበረው እኔ ከሞትኩ ሰርዶ አይብቀል አስተሳሰብ ዛሬም በግብር ልጇ በኮሌሉ በጽንፈኛ የኦሮሞ ኃይሎች ኦህዴዶች ተጠናክረው ቀጥሏል። የሚያሳዝነው ነገር ግን ኢትዮጵያውያን ከወያኔና ከጠባብ ኦህዴዶች ጋር በስንት ነገር ይደራደሩ፣ ሁሉም የኢትዮጵያውያንን ጉሮሮ ዘግቶ ጥሪቱን ለመብላት ቅዠት ሆኖባቸው በየቀኑ የንጹሃን ደም እያፈሰሱ ይገኛሉ። እንደው ለመሆኑ ድርድሩስ ምንድነው? ያዋጣል ወይ? በድርድሩ ውስጥ የአገዛዝ ሴራ ምንድነው የሚለውን ትንሽ ማየት ይኖርብናል። በማንኛውም ምናልባታዊ ንጻሬ ሲተነተን ቢዋል ቢከረም በምንም ተአምር ከደናዳሪ ጋር ተደራድሮ ፍትህንና ከእባብ እንቁላል እርግብን ማግኘት የማይታሰብ ነው። ነገር ግን ከእባብ እንቁላል እርግብ ተፈልፍሎ ከተገኘስ? እባቡ ፊቱን የታቀፈው የእባብ እንቁላል ሳይሆን የእርግብ እንቁላል ነበር ማለት ነው። እባብ እናትየዋን እርግብ እንቁላሏን ታቀፋ ቁጭ ባለችበት ድንገት ደርሶ በልቷታል ማለት ነው። ስለዚህ የቀረውን እንቁላል የራሱ መስሎት ታቀፎትም ይሆናል። በጨካኞችና በተንኮለኞች ቤት ያለው ድድብና ተራራን ያስንቃል። ሊበላት ሲል እናትየዋን አምልጠው ሊሆን ይችላል እባቡ። አሁን ታሁን ተመልሳ ትመጣለች እያለ እንቁላሏ ላይ ተጠምጥሞ በመጠባበቅ ላይ ሳለ የእርግቧ እንቁላል መፈልፈያው ደርሶ እርግብ ጫጭቶች ተፈልፍለው መሆንም አለበት። የእርግብ ጫጭቶች እባብ ስር ሆነው ድምጻቸውን ሲያሰሙ ሰው ያያቸዋል። እባብ ስላልበላቸው ከእባብ እንቁላል ቢፈለፈሉ እባብ ገና ድሮ ይበላቸው ነበር የሚል የዋህ ግምት ሊያስከትልም ይችላል። እባብ ያልበላቸው ግን ልጆቹ ስለሆኑ ሳይሆን ያቺ ያመለጠች እናታቸው እርግቧ ድምጻቸውን ሰምታ ተመልሳ ስትመጣ እባቡ ሊበላት በማሰብ መሆን አለበት። የሰው ልጅ ለእርግብ ቀረቤታና ለስላሴ ስሜት ስላለው የጫጭቶቹን ድምጽ ሰምቶ ወደ እነሱ ሲመጣ እባብ የአዳምን ዘር ነድፎ ሊጥለው በማሰብ መሆንም አለበት። ስለዚህ በማንኛውም ምናልባታዊ ንጻሬ ሲተነተን ቢዋል ቢከረም በምንም ተአምር ከእባብ እንቁላል እርግብን ማግኘት እንደማይታሰብ ሁሉ ከሰናዳሪ ጋርም ተደራድሮ ሰላምና ፍትህን ማምጣት አይታሰብም። ሲያርድና ሲያዋረድ የህፃናትን ደም ሲጠጣ እናቶችን ሲያነውር አባቶችን ከነብሄላቸው ሲቀብር ህዝብ ሲያተራምስ አገር ሲያምስ የነበረው አውሬ በድርድር ስም ገብቶ ጸጉሩን ተስተካክሎ ሙሉ ሱፍ ለብሶ ተገዝቶለት ዘመናዊ መኪና ተሸልሞ ስልጣን ተሰጥቶት በሚዲያው ውዳሴ ይዘንብለታል። አውሬነትን ባስናቀ ግብር ዘመናቸውን ያሳለፉ ልበቢሶች በተረኝነት እየተጠቃቀሱ ህዝቡ ላይ ይቀልዱበታል። የቦታ ቀያሪው በግልጽ በሰኔ ዜና ታጅቦ ለህዝብ ይነገራል። ምክንያቱም የነርሱ የሆነ ሁሉ ቅዱስ ሌላው ደግሞ እርኩስ ብለው ያስባሉ። ወደዚህ ስትመጣ ደግሞ ምንም ወንጀል ሳይኖርበት ለአማራ ህዝብ በጽናት በመታገሉ ገዢዎች የሚሰሩትን ግፍ በመቃወሙ እውነትን በመያዙ ለህዝብና ለሀገር በመቆሙ በድርድር ስም ምለው ተገዝተው ያስገቡትና በቅጥፈት ዜና አጅበው ሞራል ለመስበር ይገጋጣሉ። እነዚህ ትንንሾች ያላወቁት ነገር ቢኖር ስነ ልቦና ዝም ብሎ ስላልተገነባ ዝም ብሎ በመዘበት እንደማይሰበር ነው። እነርሱን አውሬዎች አቀማጥለው እየሸለሙና ስልጣን እየሰጡ እያባበሉ ሌላውን ያለበደሉ የሚያሳድዱት የሚጠሉትና በቅጥፈት ዜና የሚያጅቡት ሽምግልናና ሃይማኖትን ኪዳኑና ክብሩን አንቅረው ተፍተው እንዲህ ለማዋረድ የሚራኮቱት ገና ከምድረ ገጽ ሊያጠፉ ስለፈለጉ ነውና ህዝብ ንቃ፣ ኢትዮጵያን ነጻ አውጣ። በአንድነት በመሰለፍ የነዚህን የሀገር ታሪካዊ ጥላቶች ሴራ በደንብ በመገንዘብና በማወቅ ስር እየወጋ ትግል በማድረግ እንደ አባቶቻችን ታሪካዊ ኃላፊነትን መወጣት የሚጠይቅበት ጊዜ ላይ እንገኛለን። የነርሱ ጌቶችም የሚያስቡት ልክ እንደነርሱ ነበር። ሁሉ ቅዠቱ ነው ቀረ እንጂ እነዚህም ተረኞች ከነዛ የባሰ ፍጻሜ እንደሚጠብቃቸው ሳይታለም የተፈታ ነው። ምክንያቱም አካሄዳቸውን አይቶ ነጋቸውን ለመተንበይ ነብይ መሆን አይጠይቅም። የዘሩትን በደንብ እንደሚያጭዱ አያጠራጥርም። እናም ላገዛዙ የምታሽቃብጥ ሆዳደር ሆድ አምላክ ሁሉ በእነዚህ አውሬዎች ጥቅሻና ጥምር የጥፋት እቅድ አገር መቀመቅ እየወረደች ነውና አብረህ መንፈሱን ገታ አድርገህ ነገ እንዳይቆጭህ ለምን ብለህ ጠይቅ። በተረፈ ገሃድ የወጣውን ነውራችሁን ሰርክ እያየ ለእናንተ ለተረኞችና ለዘረኞች የሚተኛ ትውልድ ያለ ከመሰላችሁ ተሳስታችኋል። ገደብ ሳይኖረው ሰርክ የሚፈለፈለው ግፋችሁ በቃ የሚል ትውልድ ተፈጥሯል። አውሬውን ታቅፈህ የሰው ልክን ነቅፈህ ልትዘልቅ አትችልም። የህዝብ ትግል ያሸንፋል። የአውሬዎች ሴራ ይከሽፋል። ድል ለኢህአፓ! ክብር ለኢህአፓ! ነባር ታጋዮች! መንበሩ ከባህር ዳር።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና እንዲሁም አድማጮች የከበረ ሰላምታዬ ይድረስ። ውድ ፍኖተዎች፣ ዓለማችን ጉልበተኛው ደካማውን የሚያንገላታበት፣ ኃያሉ የታዳጊውን ሉዓላዊ መብት የሚገፈበት፣ በገዛ ሀብቱ የበይ ተመልካች የሚሆንበት፣ የሚያፈናቅልበት፣ ታሪካዊ ቅርሶቹን የሚያጣበት፣ መስሪያ ቋንቋውን እና ፊደሎቹን የሚሽርበት፣ የባህል ወረራ የሚያካሂድበት፣ በሚቆጣጠራቸው ዓለም አቀፍ ገንዘብ ተቋማት አማካኝነት የገንዘቡን ዋጋ የሚያረክስበት፣ የዜጎችን አንድነት በፈጠራ ትርክት የሚነድበት፣ ቅራኔዎችንና የእርስ በርስ ግጭትን የሚያነሳሳበትና እግረ መንገዱን ለመሳሪያ ሽያጭ ጥቁር ገበያው የሚደራበት ሲሆን እንደሚታሰበው ጥቅሙ እየጎላ የመጣው በሰላምና መረጋጋት ሳይሆን በግጭትና ጦርነት መሆኑ ዓለማችን ላለችበት ውጥንቅጥ ሁኔታ ከፍተኛ አስተዋጽኦ አለው ማለት ይቻላል። ወያኔና ግራኝ ቁጥር 2 በሚያካሂዱት ጦርነት ምንም እንኳን ዋና ዓላማው የአማራ ጄኖሳይድ ቢሆንም የመሳሪያ ሽያጭም የማይናቅ ስፍራ አለው። ይህ ሁሉ ከአድማስ ባሻገር ያለን ችግር መደርደሩ ግን አገር ዜጎች መብታቸውና ነጻነታቸውን ለማስከበር ደፍረው ላለማቆማቸው ማጠየቂያ ሊሆን አይችልም። ከሆነም ከንቱ መከራከሪያ ነው የሚሆነው። የጣሊያን ፋሽስት ወራሪ ኃይል በየትኛው መመዘኛ ቢታይ ኃያል የነበረና እጅግ ኋላ ቀር በሆነ ትጥቅ የኢትዮጵያውያን አርበኞች ይቋቋሙታል ብሎ ያሰበ አለመኖሩ ብቻ ሳይሆን ምዕራባውያን ጋዜጦች እብደት ነው ሲሉ ተሳልቀው ነበር። ጀግኖቹ አርበኞቻችን ግን ታላቁን ወራሪ ኃይል ድል አድርገው አፋቸውን አስይዘዋቸዋል። ምናልባትም በዚህ ቁጭት ሳይሆን አይቀርም በአምስት ዓመት ቆይታው ጣሊያንም ለይቶ ሲያጠቃውና ሲያስጠቃው የነበረው በኋላም ከምድረ ገጽ ለማጥፋት ለ31 ዓመት ባንዳዎች የዘመቱበትና ዛሬም ዘምተውበት ያለው ራስ ወዳድና ራእይ አልባ የሆኑት ከአጼ ምኒልክ በኋላ የመጡ መሪዎችም ጠላት የበቀል ጥንስሱን እንዲጥል በሩን ባ አድርገው ከፈቱለት። እነሆ የዛሬቱ ኢትዮጵያ አናውቅሽም በሚሏት ጡት ነካሽ እርጉሞች የሳህል እና ወለጋ የደደቢትና የአኖሌ ብልሹዎችን ወለደች። ውሻ በቀደደውም ጅቦች ገቡ። ወጣም ወረደም ባዕዳን ባዕዳን ናቸው። መርሃቸውም የትንፍጩ በመሆኑ ለሞራልና ሰብዕና ቦታ የላቸውም። አገርን እያፈረሰ ዜጎቿን እየፈጀ ያለውንና እንደፈለጉ የሚነዱት የመጋዣ ስብስብ ኢትዮጵያውያን አንድ በአንድ ሰባብሮ የጨለማውን ዘመን የኦሮሞማውን ሳያሰብንብንና አሁን ያለነው ብቻ ሳንሆን የልጅ ልጆቻችንን ባሪያ አድርጎ ሊገዛ ተቋሙን እየዘረጋ ባለበት ባለፉት ጀግኖች በሰሩት ጀብድ ተንጠላጥሎ ራስን ማታለል ሳይሆን እነሱ እንደሆኑት መሆን እነሱ የከፈሉትን የዜግነት ግዳጅ ስንከፍል ነው የሚያምርብን። የሚከፈለውን መስዋዕት ሁሉ ከፍሎ አገርን መታደግ ሉዓላዊነቷን ማስከበር ይገባናል። ባለቤቱ የናቀውን አሞሌ ነውና እኛ ዜጎች ያልቆምንለትን ያልተዋጋንለትን መብት ማን መጥቶ ሊያስከብርልን ይጠበቃል? እንደሚታወቀው አገራችን በመቶ ሺዎች የሚቆጠሩ እኛን የመሰሉ ብርቅዬ የሀፓ ጀግና ትውልድ ፋሽስታዊ አገዛዝ ከመጣ በኋላ ኢትዮጵያ ተከላካይ ልጆቿን ያጣችበት ጀግኖችና ብሩህ ወጣት ምሁራን የተፈጠሩባት የትናንታ አዲስ አበባ ዛሬ አጎብዳጆች የፈሉባት ያደንዛዥ እጽ ማዕከል ሆናለች። እነ ጥላውን ግዛው ለመላው ወገናቸው ዴሞክራሲያዊ መብት ታግለው የተሰውበት ካምፓስ ዛሬ በጎጥ ተሰልፎ ቡጢ በሚገጥም መንጋ ተጣባለች። ዘረኛና የፖለቲካ ኩታራው ኮሎኔል የቅዠት ትርክቱን የሚያራግፍባት የሞት ጥላውን የጣለባት ባፈተተው የሚፈነጭባት አውላላ ሜዳ ሆናለች። ከደርግ እስከ ወያኔ ተለጠፈው ወጣቱን ሲገርሉ ሲያሰቃዩ ወጣት ሴቶችን አስገድደው ሲደፍሩ ሲዘርፉ የነበሩ በየተቋሙ ተሰክስገው ስርየትን ሳይሆን የሚለምኑት አረቄ በገበራፋቸው የፈጁትን ትውልድ ታሪክ ለማጠልሸት የባጤ ቆጡን መቀባጠራቸው አልበቃ ብሎ የኮሎኔሉ አሽቃባጭ ሆነዋል። የወያኔን ህጋራዊ ታላስነካም ብሎ ያስቀጠለውና የጦት ልጁ የሆነው የኦነጉ ምልምል ኮሎኔል አማራውን ለመጨረስ ጓንቱን አውልቆ ባለምንጫዎችን አደራጅቶ አስታጥቆና የዳቦ ስም ሰጥቶ አራት የፍጅት ዓመታትን አጠናቆ ወደ ምጪው የፍጅት ዘመን እየተሻገረ ነው። ወያኔ በ27 ያገዛዙ ዘመን ሚሊዮኖችን የደረሱበት ሳይታወቅ በረቀቀ ዘዴ ፈሽቷል። ኮሎኔሉም ፍጅቱን ለማቀላጠፍ ከወያኔ ጋር መክሮ በሁለት ግንባር ተሰልፈው አማራውንና አፋሩን በጦርነት ሽፋን እየፈጁ ይገኛሉ። ጦርነቱ የሁለቱ የወያኔና ኦሮሞማዎች አለመስማማት የፈጠረው ሳይሆን የስምምነታቸው ውጤት ነው ባይነኝ። ሁለቱም ጦርነቱን የሚፈልጉበት ምክንያት ግልጽ ነው። በመጀመሪያ ሁለቱም ጸረ ህዝቦች በመሆናቸው ሰላምና መረጋጋት ባለበት ማህበራዊ ሁኔታ የአራት ኪሎ ሆነ የመቀሌው ስልጣን ላይ መቆየት አይችሉም። ሌላውና ዋናው ሁለቱም አማራውን አድቀው መንግስት አልባ ባለቤት አልባ የሆነችውን አገር አፍርሰውና ተከፋፍለው የኦሮሞማውና የመቀሌ ነቀርሳዎች የራሳቸውን ጭንጋፍ መንግስት መስርተው የሚነግሱበትን ማመቻቸት ሲሆን ለዚሁ ዓላማቸው ጋሬጣ ሊሆን የሚችለው አማራው ኢትዮጵያዊ ወገን ነው ብለው ስለሚያምኑ አማራውን በተደጋጋሚ ጦርነት ፍጅት በማስራብና በማፈናቀል ሀብቱንና መሰረታዊ ተቋማቱን በማውደም በሚዘገንን ጭካኔ ስነ ልቦናውን በመስበር እረፍት በመንሳት እንዳይነሳ አድርጎ ማድቀቅ ግባቸው ነው። ጦርነቱ አንዱ ከፊት ሲፈጅ ሲያፈናቀል ቤተሰብን ሲያፈርስ ሌላኛው ከኋላ ደጀን የሆኑትን የአማራ ኃይል ማፈን መሻጠር ብቻ ሳይሆን በስተደቡብ የዘር ጽዳቱን ማቀላጠፍ የጦርነቱ አካል ነው። በሌላ በኩል በተልካሻ የአማራ ብልጽግናዎች ወጥመድ ውስጥ ፈቅደው የሚገቡ ዛሬም በፋኖ ውስጥ መኖራቸው የሚያሳዝን ነው። ወያኔ ሲጠቀምበት በኖረውና የተበላ ከፊት ሽማግሌውን ኳላ ካራውን ከናራጁ ተንኮል ሰለባ ሲሆኑ ማየት ተገደናል። ሰሞኑን በአማራው ብልጽግናጅ ከወደቁት የፋኖ መሪዎች አንዱ ለመያዙ ምክንያቱን ሲያብራራ እንደተሰማው በአንድ ወገን መካከል አሳዳጅና ተሳዳጅ እንዳይኖር ብዬ ነው የሚል ነበር። የፋኖ መሪ እንዴት አድርጎ የአማራ ብልጽግናዎችንና ለነሽመልስ ካባም ያለብሱ ባዴኖችን ማለት ነው ፋኖን አንድ ወገን ያደረገበት አስተያየት በእውነቱ አልገባኝም። መቼም ሊወጋ የመጣን ጠላት ጌታዬ ቢሉት አይመለስም። ኮሎኔሉ ባንድ በኩል አማራውን ሲያርድ የባጀውን የደነደነ ባለሜንጫ የአማራ ጄኖሳይድ ወንጀለኛ አዲስ አበባ አምጥቶ ጸጉሩን አስተካክሎ ሱፍ አልብሶ ዘመናዊ መኪናና ስልጣን ይሰጣል፣ በሌላ በኩል አማራውን ከወያኔ ወራሪዎች ለመከላከል ታጥቀው የሚከላከሉትን የፋኖ አርበኞች እንደ ወንጀለኛ ያሳደደ ያፍናል፣ ይገላል። ፋኖ ናችሁ የፋኖ ደጋፊዎች ናችሁ በሚል ብዙ ሺዎችን አፍኖ ቤተሰብ እንኳን እንዳያገኛቸው መዳረሻቸውን ሰውሮ በጣት የሚቆጠሩትን ከሰሜን ሸዋ ፈቶ የተለመደ ማጭመርበሩንም ተያይዞታል። ለዚህ ሁሉ የወገን እልቂት ተጠያቂዎቹ ኮሎኔሉና ወያኔዎች ለመሆናቸው የሚያጠያይቅ አይደለም። መታወቅ ያለበትና የኮሎኔሉ ግልጽና ድብቅ አሽቃባጮች ሊያዩት የተሳናቸው ጉዳይ ወያኔን ደጋግሞ ከሞት አፋፍ የመለሰው ኮሎኔሉ መሆኑን ነው። የኮሎኔሉና የወያኔ የፖለቲካ ህይወት የተሳሰረ ነው። ሁለቱም በኢትዮጵያ ህዝብ ላይ በባዕዳን የተሾሙ መሆናቸው፣ የሁለቱም የጋራ ጠላት አማራውና የኦርቶዶክስ ተዋህዶ ሃይማኖት መሆኑ፣ ሁለቱም በዘር ፍጅት ደም የተነከሩ መሆናቸው፣ ሁለቱም ኢትዮጵያን አፍርሰው የጎሳ ስርዓትን ሊያሰፍኑ በማቀዳቸው፣ የፊተኛውም ሆነ የኋለኛው ኢትዮጵያን ለማፍረስ በዘረጉት ቋንቋ ላይ የተመሰረተ የአፓርታይድ ስርዓት የሚያምኑ መሆናቸው ወዘተ ብዙ ስለሚያጋራቸው ጉዳዮች ማሳያ ከሆኑት ውስጥ ጥቂቶቹ ናቸው። ወደ 120 ሚሊዮን የሚገመት የህዝብ ብዛት ያላት ኢትዮጵያ በግራኝ ቁጥር ሁለት እጅ ወድቃ የልጆቿ ደም እንደ ጎርፍ ሲፈስባት የሚጠይቀው ሰው ጠፍቶ በዜጎቿ ሬሳ ላይ እየተረማመደ ስንጥቅ መላሱን በዘረጋ ቁጥር ያለምንም ማፍረት ዛሬም የሚያጭበረብርለት የቅርብና የሩቅ ዘመድ አለማጣቱ ጅልነትም እንደ ጠፈር ማለቂያ የለውም የሚለው ብሂል እውነትነት አለው። የወያኔ ሰራዊት በራያና ቆቦ ሴቶችንና የ11 ዓመት ሕፃናት ሴቶችን ሳይቀር እየደፈሩ ወንዶችን እየረሸኑ ባለበት ያገዛዙ ኃይሎች በስህተት ነው በሚል ሰበብ በድሮንና ከባድ መሳሪያ መንደሮችንና መኖሪያ ቤቶችን እያወደሙ በውስጡ ያሉትንም እየጨረሷቸው እንደሆነ መረጃዎች ያሳያሉ። ጦርነቱ አማራውና አፋሩ ምድር ላይ መሆኑ ቀደም ሲል የታሰበበት ያሴሩበት ለመሆኑ ወያኔን ላንዴና ለመጨረሻ ማስወገድ በሚቻልበት ወታደራዊ አቅምና የበላይነት በነበረበት ወቅት ላይ ነበር ኮሎኔሉ ድንገት ጨርቄን መቄን ሳይል የሕዝብ ንብረት የሆነውን መሳሪያ ሁሉ ትቶላቸው አስታጥቋቸው ቢባል ትክክል ይሆናል የወጣ ጊዜ ነው። የኮሎኔሉ የሩቅና የቅርብ አሽቃባጮች መከራከሪያ መስሏቸው የሚሰጡት ምክንያት ፈረንጆቹ አስገድደውት ነው እንዲያ እንዲህ ብለውት ነው የሚል ነው። ይህ እኮ ለሱ መከላከያ ሳይሆን ገና ከጠዋቱ ኢሃፓ እንዳጋለጠው ሁሉ ለባዕዳን ሎሌ መሆኑን ተጠያቂነቱ ለኢትዮጵያ ሕዝብ ሳይሆን ለውጮቹ መሆኑን የሚያሳይና በአገር ክህደቱ ተጠያቂ የሚያደርገው ነው። የውጭ ኃይሎች ብሔራዊ ጥቅማቸውን ማሳደዳቸው አዲስ አይደለም። ቁም ነገሩ ግን የአንድን አገር ሉዓላዊ ወሰን እንዲጣስ መፍቀድ በአገር ክህደት ብሔራዊ ወንጀል ለሞት ፍርድ የሚያበቃ ወንጀል በመሆኑ ለኮሎኔሉ የተከላከሉ የመሰላቸው አጋለጡት እንጂ አልጠቀሙትም። የኦሮሞ ጽንፈኛ አገዛዝና ወያኔ የሚያካሂዱት የአማራ ጄኖሳይድ ይቁም። የአገዛዙ መሪዎችና የወያኔ አሸባሪዎች በዘር ፍጅት ለፍርድ ይቅረቡ ሲሉ ግርማ ገመቹ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ ውድ ፍኖቶችና የፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አድማጮች በሙሉ። ውድ አድማጮች ሆይ ዛሬም እንደወትሮው ለሀገራችንና ለህዝቧ እግዚአብሔር ሰላም ፍትህ ያውርድላት እያልኩ የዛሬውን መልእክቴን እጀምራለሁ። ውድ ወገኖች ሆይ ሰላም ፈላጊ የኢትዮጵያ ህዝብ ሳይወድ በግድ በግልጽ ጦርነት ምርጫ አድርጎ እንዲቀበል ጣላቶቿ ሌት ተቀን አበክሮ ሰርተዋል። ይህንን ስልት እዚህ የሚለኝ ያኔ የኤርትራ ሪፈረንደም ወቅት ለኤርትራ ህዝብ ቀርቦላቸው የነበረው የነጻነት ወይም ባርነት የሚል ቃላቶች ትዝ አሉኝ። መቼስ የሰው ልጅ አይኑ እያየ ባርነት ብሎ አይልም በሚል ስልት ለኤርትራ ህዝብ የቀረበለት አስቸጋሪ ምርጫ ነበር። እነዚህ ሁለት ምርጫ ቃላቶች ህዝቡ እናት ሀገር ኢትዮጵያን ትሻለናለች ብሎ እንዳይመርጥ ተብለው ማደናገሪያ ቃላቶች ነበሩ። ታዲያ ሌላ ምርጫ የሌለው ህዝብ በአንድ ድምፅ ነጻነት በማለት ኤርትራን መረጠ። ሻቢያም ስልቱ ሰርቶለት ካለምንም ተቃውሞ ሪፈረንደሙን አሸነፈ ተባለ። ታዲያ በዚህ ሴራ ላይ ከፊትም ሆነ ከኋላ ራሱ ወያኔ ነበረችበት። ታዲያ ወያኔም ይህንን ሲያደርግ አላማው ኤርትራዎች ኢትዮጵያዊ ሆነው ቀርቶ ስልጣኑን እንዳይጋራቸው በነበራቸው ፍራቻ የተነሳ ነበር። ይህንን ተንኮል በመሰል በወያኔ ኤርትራን አጣጥፎና አገር ካልሆናችሁ በማለት ጭራሽ ሀሳባቸው እንዳይቀይሩ በማለት የአሰብን ወደብ ጭምር በምርቃት መልክ አስረክቦ ኤርትራን ሸኛት። እኔም ይህንን ጉዳይ የጠቀስኩበት ምክንያት አሁን ብልጽግና ለአማራና ለአፋር ህዝብ ያቀረበላቸው ነጥቦች ሰላም ወይ ጦርነት ይሻላችኋል ወይስ የትኛው ነው ምረጡ ምርጫችሁ ሰጥቶ መቀበል ወይስ ጦርነት ይልና በመንግስት በኩል ሰጥቶ መቀበል ሰላምን ያመጣል ብለው ስለ ወሰነ ራያና ወልቃይትን ለወያኔ ሰጥቶ በሰላም እንኑር ለማለት ብልጽግና እየተዘጋጀ ነውና ተጠንቀቁ ለማለት ያህል ነው። እንግዲህ የአማራ ህዝብ ለውሸት ሰላም ሲል የራሱን ታሪክና አገሩን አሳልፎ ይሰጣል ብዬ አልገምትም። እንግዲህ ከላይ ተጠቀስኩት ሁሉ በኤርትራ ሪፈረንደም ጊዜ ሆነውን እንደ ምሳሌ ያደረኩት ተመሳሳይነት ስላለው ነው። ስለዚህ ብልጡ ብልጽግና ለአማራ ህዝብ ያዘጋጀው ድራማ ተጠቅሞ ከጦርነት ሰላም ይሻላችኋል ብሎ አስፈራርቶ መሬቱን ለወያኔ ሰጥቶ መቀበል በሚለው ስልቱ እንዳያታላችሁ ንቁ ለማለት ነው። ለማንኛውም ወገኖች ነገሮች ሁሉ ውጥንቅጥ ወጥቷል። ሁላችንም እንደምናየው ከሆነ ዛሬ ሰላምና ነጻነት ከኢትዮጵያ ምድር ጓዛቸውን ጠቅለው ቦታውን ለወሮበላዎችና ለጦርነት አስረክቦ ጨርሶ ወደ ጫካ ኮብልለዋል። በአሁኑ ሰዓት ትልቁ ቦታ የያዙት ጦርነት፣ ሞትና ሰቆቃ በአገራችን በህዝባችን ላይ ክፉኛ ነክሷል። በአማራ ህዝብ ላይ ባለማቋረጥ በየደቂቃውና በየሰዓቱ ዜና ሁሉ ከምዕራብ ወለጋ፣ ከሰሜን ወልቃይት፣ ራያ፣ ቆቦና ወልዲያ ይህንን ያህል አማራ ተገደለ ዜና በሰፊው ይወራል። ወያኔም በወሎ በኩል ገፍታ እየፈጀች መሆኗን እየሰማን እያለ በሌላ በኩል ደግሞ መከላከያው መቀሌን ከቧል፣ አክሱም ላይ ምሳ ይበላሉ ሲሉ እንሰማለን። ዝቅ ሲል ደግሞ ራሷ ወያኔ በአማራ መሬት ገብቶ ስንቶቹን እየገደለችና እያፈናቀለች እያለ ፋኖና ልዩ ኃይል ወደ ትግራይ መሬት እንዳይገቡ ተከለከለ ሲሉም በሰበር ዜና እንሰማለን። እንግዲህ ይህ ማለት ብልጽግና ወያኔ ድሮም አሁንም ሆነ ወደፊትም እንደ አንድ እንደነበሩና ከእንግዲህም ወዲህ እስከ መጨረሻቸው ድረስ አንድ ሆኖ በአማራና በአፋር ህዝብ ላይ መቃብር ላይ ገናናዋን ኢትዮጵያ ታሪክ አውድሞ አዲስ ታሪክ ፈጥሮ አብሮ ለመኖር የቋመጡ ይመስላል። በእኔ እምነት አላማቸው ሁሉ እርኩስ ስለሆነ ሁሉም በራሳቸው ስተት ይጠፋሉ፣ ይወድማሉ። እንዲያውም የጊዜ ጉዳይ ነው እንጂ ብትንትናቸው ይወጣል ብዬ ገምታለሁ። መቼስ ይችን ታላቅ አገር አፈራርሶ በሰላም መኖር የለም። አገር ስትጠፋ ቆሚያ ላይ የሚለው ህዝብ ለማጥፋት ብልጽግና ኦነግ በስውር የደገሱትን ድግስ መጨረሻዋ በሐዘን ሆኖ ይደመደማል ብዬም ገምታለሁ። መቼ ዛሬም ምንም እንኳ ጸረ ኢትዮጵያ ኃይሎች ለጊዜው ከውጭም ከውስጥም ተደማምሮና ተባብረው ቢመጡም እኛ ሁሌም እምነታችን ኢትዮጵያ የእግዚአብሔር አገር ናት ብለን ስለምናምን ሰው በመሆናችን እንሰጋለን እንጂ ጠላቶቿም በየምክንያቱ ከፊታችን ይረግፋሉ። ከትንሽ ከትልቁ ጠላቶቿ ይዋረዳሉ። መቼስ የእድል ሆኖ አሞት ያለው መሪ አተን እንጂ ኢትዮጵያ ጠንካራ መሪ ቢኖራት ኖሮ በአገራችን ጉዳይ የውጭ መንግስታት ይህን እጃቸውን አይከቱም ነበር። ቀድሞ ነገር እነዚህ ምዕራባውያን በአገራችን ጉዳይ ምን አገባቸው? ህግና ደንብ ለማክበር ካልሆነ በስተቀር በገሃድ በአገራችን ጉዳይ እጃቸውን ሳይታጠቡ በየመንግስት መዋቅሩ በእርዳታ ስም ገብተው የሚፈሰፉት አገሮች እጃቸውን ካልሰበሰቡ አሁንስ በቃችሁ፣ እስኪ አሁን ስለረዳችሁን በጣም እናመሰግናለን፣ ታንኪዩ ቢባሉ ለመሆኑ ምን ይቀርብናል? ምንስ ያመጣሉ? እነሱ አይደሉም ወይ ባሉበት ሆኖ 512 የስፈርስ ጦርነት የሚያዋጉን? እነሱ ባይረዷቸውና ባያቀብጧቸው ኖሮ 5 ሚሊዮን ህዝብ ብዛት አለን የምትለው ያኔ ከ120 ሚሊዮን የኢትዮጵያ ህዝብ ጋር ይህንን ያህል ተቋቁሞ ትዋጋ ነበርን? ዛሬም ምንም እንኳን ለዘመናት ጥርስ የነከሱባት ጠላቶቿና የውስጥ ወገን መሰል ከታሪካዊ ጣላዎች ጋር ቢተባበሩ እግዚአብሔር ይህንን ህዝብና ኢትዮጵያን ለነዚህ መሰረት ጣላዎች አሳልፎ አይሰጥም። ጀግና ልጆቿም እጃቸውን አጥፈው ዝም ብለው አይቀመጡም። ትዝብቱ ግን የጠፋ ጠፍቶ የሞተ ሞቶ እናት ኢትዮጵያ የተረፈችለት ነው ከውስጥ ባንዳዎች ጋር የኢትዮጵያ ህዝብ ሂሳብ የሚያወራረደው። በተረፋው ብዙዎቹ ያሳሰበ ያለው ጉዳይ ቢኖር የተራቡ ጎሰኞች sultaan ይዘው ጠግበውና ወንጀል ሰርተው ሲወርዱ ከዛኛው ስህተት ያልተማሩ ሌላኛው በህረተኛ sultaan ይዞ ሲዘባነኑ እያየ ነገ ማንንም ይምጣ ማንንም እኛም sultaan ይዘን እንበቀላለን የሚሉ ኃይሎች እየበዙ ሲሄዱ ለማየት ታደለን እንጂ የመጣ ሁሉ ካለፈው ስህተት ተምሮ የህዝቡን ጥያቄ ለመመለስ ሲጥሩ ለማየት አለመታደላችን ያሳዝናል። ስለዚህ ያለን ብቻ ምርጫ ኢትዮጵያ ቀጣይ ሆና ትቀጥል ዘንድ ኢትዮጵያውያን ሁሉ ኢትዮጵያ ያማራ ብቻ አደራ ሀገር ስላልሆነች ሁሉም ዜጎች በእነክ በተሸበበ ብልጽግና መሽኮርመሙን አቁመን አንጋፋና አይበገሬ ከሆነውና ሆኖም አሁንም እየመረካለው ኢህአፓ ጋር ተቀላቅለን አገር አደን የሆነውን ትግል መታገል አለብን ላለው። በተረፈ ግን ሁላችንም አይተንና ሰምተን እንደታዘብነው ሁሉ ለመዳን ታማኝ ለማዳና ታማኝ ተቃዋሚዎች በሙሉ በአሁን ሰዓት የብልጽግና ዘንዶ ላይ አድርገው ስለዋጣቸው ሌላው ቀርቶ የት እንዳሉ እንኳን ከእርሳቸው በስተቀር ማንንም አያውቅም። ቀደም ሲል እንደ አሸን ፈልቶ ያዙን ልቀቁ ሲሉ የነበሩ ሁሉ በአሁን ጊዜ እስኪ የት አሉ? ተፈሽም ሲሉ አይሰማም ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች በቅድሚያ እንደምን ከርማችኋል ላለሁ። ኢትዮጵያንና ኢትዮጵያዊነትን ለማጥፋት አልመውና ተማምለው የተነሱ አገር በቀል ቅጥረኛ ጣላቶቻችንና የባዕድ ኃይላት ቢለማመጧቸው ቢሞዳሞዷቸው ለጅጥናት ቢያደርጉላቸው ማድረግ ከመፈልጉት የጥፋት ተልእኳቸው ወደ ኋላ አይሉም። የጠለቶቻችን ጥምር ሴራ መሰባበርና ማምከን የሚቻለው የተባበረ ትግላችንን እያፈረጠሙ ትግሉን በመቀጠል ብቻ ነው። ከዚህ ውጭ መፍትሄ የለንም። የኛ የኢትዮጵያውያን የተባበረና የተቀናጀ ትግል የጠላቶቻችንን መሐላ ያፈርሳል። ከውስጥም ከውጭም የሚያደርጉት መጠራራትን ያመክናል። የኢትዮጵያና የኢትዮጵያዊነት የመከራ ምንጮች ዘረኞችና ጽንፈኞች እንዲሁም የባዕድ ጣላቶቻችን ናቸው በሚለው እውነተኛ ድምዳሜ ላይ ብዥታ ያለበት ኢትዮጵያዊ ሁሉ ብዥታውን ማጥራት አለበት። ባንዳነት በውስጣቸው የሰረጸባቸው ከሃዲ ምሁራንም የሚካተቱበትና የሚጠቃለሉበት መሆኑንም አጽንኦት ሰጥቶ መረዳትንም ይጠይቃል። የኢትዮጵያና ኢትዮጵያዊነት የመከራ ምንጮች እና መንስኤዎች በቀድሞ አጠራር ወያኔ ኢህአዴግ ዛሬ ደግሞ ወያኔን ከውስጡ ቀንሶ ኦዴፓ ብልጽግና ብሎ ስሙን ስለቀየረ ጣላት እንጂ ወዳጅ እንዳልሆነ ዓላማዎቹን ምግባሮቹንና ክንዋኔዎቹን በውል ማጤን ብቻ ሳይሆን እኛም ማውቀናል ጉድጓድ መሳናል ለነላቸው ይገባል። ዘረኝነት ጠባብነትና ጸረ ኢትዮጵያነት ሲነሳ የኦሮሞ ጽንፈኞች የሆኑትን ኦነግና ኦፌኮን ጭምር የሚያካትት መሆኑን መረዳትና አጥፊነታቸውን ማወቅ ይገባል። ወያኔ ኦዴፓ አዴፓ ኦነግና ኦፌኮ የለየላቸው ጸረ ኢትዮጵያ ጸረ ዲሞክራሲ ጸረ ሰላም ጸረ አማራ ጸረ አፋር እንዲሁም ኢትዮጵያዊ ለሚል ዜጋ ሁሉ የለየላቸው ጣላት የመሆናቸው ብዥታ መወገድ አለበት። ይህ ብቻም አይደለም ቆመንላቸዋል ለሚሏቸው ዜጋዎች እንኳ የማይራሩና ወደ ኋላ የማይሉ መሆናቸውን ወያኔ በትግራይ ህዝብ ላይ የኦሮሞ ጠባቦች በኦሮሞ ህዝብ ላይ ያደረሱት ካለው ግፍ የበለጠ ሌላ ማስረጃዎችን መዘርዘር አይቻልም። ኢትዮጵያንና ኢትዮጵያዊነትን እየጠሉ በሚገዙ ጨካኞች መገዛት በቃን የትግላችን ሁሉ መነሻ መሆኑ ዛሬ በአደባባይ መውጣት አለበት። በኢትዮጵያ አገራችንና በኢትዮጵያውያን ላይ ለደረሱ የግፍ በትሮች ሁሉ ተጠያቂዎቹ እናንተ ናችሁ የሚል ተቃውሞ ከአደባባይ መውጫ ጊዜው ነው። ኢትዮጵያንና ኢትዮጵያዊነትን ያጠፉ መርዘኛ አስተሳሰቦችና ተግባሮች ማስወገጃውና የምንታገልለት የዲሞክራሲ ስርዓት ግንባታ የዘመናት ጥያቄያችን መሬት የሚረግጠው ሁሉን አሳታፊ የሽግግር መንግስትን መመስረት ብቻ ከመሆኑ ላይ ያሉ ብዥታዎች ሁሉ ጥርት ብለው መውጣት ያለባቸውም ዛሬ ነው። ለዚህ እውን መሆን ደግሞ የኢትዮጵያውያን ትብብርና ህብረት መተከል የለው ምርጫችንም ግዳጃችንም መሆኑን ልብ ይሏል። ዛሬ ቤተሰቡን ንብረቱንና ቤቱን ጥሎ በዱር በገደል ህይወቱን ለኢትዮጵያና ኢትዮጵያውያን እንዲሁም የዘረኞች የጥቃት ኢላማ የሆነውን የአማራና የአፋር ህዝብ ሁሉና ለማስከበር ለማስጠበቅ የሚተገለው ፋኖን በሰው ኃይል በገንዘብ በቁሳቁስ በመግብና በሐሳብ መርዳትና መተባበርም ይገባል። ኢትዮጵያን አላስደፈርም ለጣላቶቼ አልንበረከክም ትግሌን በጽናቴ ነጻነቴን በደምና ባጥንቴ እውን አድርጋለሁ ያለውና የሚለው ይሃባንም አይዞ ከጎንነን ማለትና መደገፍ መተባበርም ለኢትዮጵያውያን ሁሉ ዛሬ ትክክለኛ ምርጫ ብቻ ሳይሆን አማራጭም የለንም የግል እምነቴ ነው። ዘረኞች ከፋፋዮች ቅጥረኞችና ጸረ ኢትዮጵያ ኃይሎች በቃችሁ። ሁሉን አሳታፊ ለሆነ የሽግግር መንግስት ባስቸኳይ ይመስረት ትግል ይፋፋም ኢትዮጵያዊነት ይለመልማል ዘረኝነትና ከፋፋይነት ይከስማል ሲሉ መልእክታቸውን ያደረሱን ሰላማዊት ነጋሽ ከአቃቂ አዲስ አበባ ናቸው።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አላጨበጨበም አንሙት ከለንደን የፈጣም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን ማንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጣው ምርጫ እንዲከበር ቃሉ አዎ ማሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ ላረክስም ከቦር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ አዎ ደግሞ አለው አሁን እምላለው በነበር አቋሜ ዛሬ እጸናለው ስልጣን ለጨበጠ አላጨበጨብም አሁንም የምለው ህዝባዊ መንግስት ነው ያንን አልቀይርም
Mother